Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ እዚህ ጋቢና አብራኛለች።
እናንተን እንደምናመሻችሁ ከማለቴ በፊት ሄኖክ እንኳን ደህና መጣ።
እንኳን ደህና ቆየሽ።
ከሁለት ሳምንት ቆይታ በኋላ
ቴክሳስ።
እንደምናመሻችሁ አድማጮች፣ በዛሬው የጋቢና ጉዞ ወደ አዲስ አበባ ዩኒቨርሲቲ እናመራለን። ማየት ለተሳናቸው የብሬል ሜኑ በምግብ ቤቶች ለማዳረስ ስራ የያዘች ወጣትን በጋቢና እናሳፍራለን። ውጣ ውረዶችን አልፋ የደረሰችበትን ትነግረናለች። በሌላ ዘገባ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከንግዱ ማህበረሰብ አባላት ጋር ባደረጉት ውይይት ወቅት የኢንዱስትሪ ዘርፍ ግንባታና የሙስና አሰራርን በተመለከተ ትንተና ይዘናል።
የንግዱ ህብረተሰብ እስካሁን ድረስ መቼስ እንግዲህ ጉቦ ሰጠው ብሎ ወይም ጉቦ ጠየቀኝ ብሎ ያነሳ ብዙ የለም ማለት ነው። ምክንያቱም እሳቸው እንደሚሉት እስካሁን ድረስ ተጋለጠ የተባለውንም ሙስና ቢሆን ከንግዱ ህብረተሰብ ምንም አይነት አንድም አይነት ጥቆማ አላገኘንም ነው ያሉት።
አቶ ኢየሱስ ወርቅ ዛፉ ዛሬ በጋቢና ተሳፍረው ማብራሪያ ይሰጡናል። በሌላኛው ዘገባ የስነ ልቦና ምክር በሬዲዮ
የቤቴን ካርታ ዙራ ጠበቀችኝ፣ ንብረቴን ተጠቅማ ጠበቀችኝ፣ ንብረቴን ወስዶ ጠበቀኝ። እንዲህ አይነት ነገሮች እየመጡ ነው እና ምንድን ነው ብለን እኛም ጠይቀናል። ምንድን ነው የተፈጠረው ነገር?
የስነ ልቦና ባለሙያዋና የእርቅ ማዕድ የሬዲዮ ፕሮግራም አዘጋጇ ትዕግስት ዋልተ ንጉስ ዛሬም የጋቢና እንግዳችን ትሆናለች።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዓለም አቀፍ ዜናዎች ተመልሰን መጥተናል። በቴክሳስ ክፍለ ግዛት የምትገኘው ሂውስተን ከተማ ከፍተኛ ክፍል ላይ በደረሰው ኃይለኛ አውሎ ንፋስ የተቀላቀለበት ከባድ ዝናብ ምክንያት በጎርፍ ተፈናቅለው ሰዎች መሰንበታቸውን ይታወቃል። በብዙ ሺህ የሚቆጠሩ ሰዎች ከመኖሪያቸው ለመፈናቀል ተገደውም አጎራባች ክፍለ ግዛት በሆነችው ሉዚያና ላይ ሰፍረዋል። የአየር ጸባይ ማዕከል እንደሚለው ደግሞ አውሎ ነፋስ የተቀላቀለበት ከባድ ዝናብ ከሂውስተን ሲንቀሳቀስ እየተዳከመ ይሄዳል ነው። ስፍር ቁጥር የሌላቸው ሰዎች መግቢያ መውጫ አጥተው በቤታቸው ለመወሰን ተገደዋል። ሃርቪ የሚል ቅጽል ስም የተሰጠው ከባድ አውሎ ነፋስ አሁንም በ75 ኪሎ ሜትር ኃይል በመንፈስ እያተራመሰ ይገኛል። የሀገር ደህንነት ጥበቃ ሚኒስቴር ተጠባባቂ ኃላፊው ኤሌኒ ዱክ አስከፊ የጎርፍ መጥለቅለቅ ያደረሰው ታሪካዊ ዝናብ ካበቃ በኋላም ቢሆን የመጥለቅለቁ ሁኔታ ለቀናት ያህል ሊዘልቅ ይችላል ሲሉ አስጠንቅቀዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሰሜን ኮሪያ የምትደቅነውን አደጋ በሚመለከት ጥቅስ መልሱ መናገር አይደለም ብለዋል። ፕሬዚዳንቱ ይህንን ያሉት ሰሜን ኮሪያ ተጨማሪ የቦሊስቲክስ ሚስልስ በለፍተሻ ከተኮሰች በኋላ ነው። ዩናይትድ ስቴትስ ለ25 ዓመታት ያህል ከሰሜን ኮሪያ ጋር ስትነጋገርና የማግባቢያ ገንዘብ ስትከፍል ቆይታለች። መልሱ መነጋገር አይደለም ሲሉ ፕሬዚዳንት ትራምፕ ዛሬ የትዊተር መልእክት አስተላልፈዋል። ሰሜን ኮሪያ በበኩሏ ጃፓን ላይ ተምዘግዛግ ሚሳይሎችን እንደ ተኮሰች አምና በመቀበል በአሁኑ ወቅት ደቡብ ኮሪያና ዩናይትድ ስቴትስ በህብረት ለሚያካሄዱት ወታደራዊ ልምምድ ምላሽ ነው ብላለች።
በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሀገሪቱን የግብር አከፋፈል ስርዓትን ለመለወጥ ግባቸው ድጋፍ ለማግኘት ሲሉ ወደ ሙዙሪ ክፍለ ግዛት ይጓዛሉ። የአስተዳደር ባለስልጣኖች እንደሚሉት ፕሬዚዳንቱ ዛሬ በስፕሪንግፊልድ ከተማ ላይ ንግግር ሲያደርጉ የግብር አከፋፈል ለውጥ አስፈላጊነት ላይ ያተኩራሉ ተብሏል። የግብር አከፋፈል መጠን መቀነስ የአሜሪካ ሰርቶ አደሮችን ይረዳል በማለት ለማሳመን እንደሚጥሩ ባለስልጣኖቹ ጠቁመዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በአዲስ አበባ ዩኒቨርሲቲ በልዩ ፍላጎት ትምህርት ክፍል ውስጥ ተማሪ የሆነችውና እርሷም የአካል ጉዳተኛ የሆነች ወጣት በምግብ ቤቶች ውስጥ ለአይነ ስውራ መገልገያ የሚሆን የምግብ መምረጫ ወይም ሜኑ አዘጋጅታለች። ወጣቷ እዚህ ለመድረስ ልብ ሰባሪ ከባድ ውጣ ውረዶችን ማሳለፏንም ትናገራለች። ጽዮን ግርማ አነጋግራት ተከታዩን ዘገባ አጠናቅራለች።
ሜሮን ተስፋዬ ትባላለች። የ20 ዓመት ወጣት ናት። የተወለደችው ኤርትራ ውስጥ አስመራ ከተማ ነው። በወሊድ ስህተት ምክንያት በእግሯና በእጇ ላይ ጉዳት አስከትሎባታል። ስትናገርም አፏን ትንሽ ያዝ ያደርጋታል። ስትሄድ እንደምታነክስ፣ እጇም ደግሞ ትንሽ እንደሚያስቸግራት ገልጻልኛለች። ቤተሰቦቿ ኢትዮጵያውያን ናቸው። ሁኔታውን ያዩት አያቷ ገና በሕፃንነቷ እኔ ያሳድጋታለሁ ብለው ወደ አክሱም አመጧት። ከዛም ትምህርት ቤት ገብታ መማር ጀመረች። እስካድግ ድረስ አባቴን አላውቀውም ነበር አለችኝ። እናቴም ትልቅ ኮንኩ በኋላ ነው የመጣችው። አያቴ ብታሳድገኝም በብቸኝነትና በሰው ማጣት ስሜት ውስጥ ነው ያደግኩት ትላለች። ትምህርቷን ለመማር በርካታ ውጣ ውረዶችን እንዳሳለፈች ገለጸችልኝ።
እስከ ስምንተኛ ክፍል ተማርኩ።
እሺ።
ስምንተኛ ክፍል እጅ ትንሽ ስላማ ይጽፍ ነበር። ያኔ ጊዜ ሌላ ሰው ጽፎ 98 አመጣው።
እሺ።
ከእንትን ፐርሰንታይል ማለት ነው።
እሺ።
ከዛ ዘጠነኛ ክፍል ዝቀብቼ 10ኛ ክፍል የሚጽፍልኝ ስላጣሁ 2 አመጣው።
እሺ።
2 ነጥብ ማለት ነው።
እሺ።
ከዛ ወደኩና ፋርማሲ ገባሁ። ፋርማሲ ስገባ አንድ ወር ከተማንኩ በኋላ አባረሩን። ውጤቴ በጣም አሪፍ ነበር።
ለምንድን ነው ያባረሩሽ?
አካል ጉዳተኛ ስለሆንሽ አትማሪም ብሎኝ በቃ ሴቶች ጉዳይ ህግ የሚሰማ ያጥቼ ብቻዬ ማለት ነው።
እሺ።
ቤተሰቦችንም ሳይኮሎጂካል አይጉብኝ ነበር። በቃ ዝም በይተዩ ልክ ናቸው ማም እያሉ እንትን እዚህ ነበር። እኔ ግን የለም እማባለሁ ስል ነበር። ሴቶች ጉዳይ ህጄ ከስቼ ምንም የሚሰማኝ አጥቼ እንደገና ማህበራዊ ጉዳይ ህጄ ከዛ እሱ ትቼ በቃ ይቅርብኝ በቃ እግዚአብሔርም አልፈቀደም ብዬ ዲፕሎማ ገባሁ። እንትን አካውንቲንግ።
እሺ።
አካውንቲንግ ሲገባ እንደገና ሁለት ስፔሻል ኒድ የሚባል ዲፓርትመንት አድዋ ነበር። አገር አክሱም ነው፣ አድዋ ነበር። ከዛ ወደ አድዋ ልማ ዲፕሎማ ድረስ ምናምን ነበር የሚያስገቡሽ ልክ እንደ ክራፓስ ነው።
እሺ።
ከዛ እዚህ ተወላጅ ሲገባ ደግሞ እዚህ ደግሞ እንዲህ አሉ፣ አንቺ አካል ጉዳተኛ ስለሆንሽ መማራት ግድም ብሎ እንደገና በጣም አደቀቁኝ። ፋርማሲ ወጥቼ እንደገና ዲፕሎማ እንደገና ምንድን ነው የማድርገው ብዬ በጣም እንትን አልኩ። በጣም ተሰማኝ። ይሁን እንደዚህ የሚገመን ምንስ የለኝም። በደንብ ይራመዳለሁ እጽፋለሁ። ትንሽ የአፌ ነገር ያውለኝ እንደ እራመዳለሁ ምንም በጣም ነው የሚያስከፉኝ። ከዛ እንደዚህ ስላቸው አይ አንቺ መማራትንም ብሎ ተደከሉኝ። ከዛ ምን አልኩ የአይነ ስውር አለ አድዋ ኮሌጅ የዲፓርትመንት ሄድ እምር ኃይለ ሚካኤል ይባላል። ደውዬ ስጠይቅም በጣም ተሰማኝ። እንኳን አንቺ ቆመሽ ምት ሌላ በዊኬንድ የሄዱ እኮ ተመዘገቡ። እንዴት ነው እንደዚህ የሚሻለኝ?
ሜሮን በጣም ብዙ ወጣሁ ወረድኩ፣ በመጨረሻ ግን ከብዙ ድካምና ልፋት በኋላ ተሳካልኝ አለች። ይህንንም ለማለፍ አንድ ዓመት ማቃጠሏን ገልጻልኛለች። በመጨረሻም ጥንካሬዋን አይቶ አድዋ የሚገኝ ትምህርት ቤት በአንድ ኃላፊ ምክንያት እንድትማር ፈቀደላት። በሁለት ዓመት የትምህርት ቤት ቆይቷ ቢሮ ሁሉ ሰጥተዋት ለሌሎች ተማሪዎች የምክር አገልግሎት እንድትሰጥ አድርገዋት እንደነበርም ነግራኛለች። የዲፕሎማ ትምህርቷን ከጨረሰች በኋላ ስራ ለማግኘት ከፍተኛ ፈተና ነበር የገጠማት። ለአንድ ዓመት ያህል ስራ አግኝታ ሰራች፣ ግን አጥጋቢ አልነበረም። ከዚህ ሁሉ ለምን አዲስ አበባ ዩኒቨርሲቲ ገብቼ አልማርም ብላ ወደ አዲስ አበባ ቀናች። አዲስ አበባ ስትደርስ ምንም ዘመድ አልነበረኝም ስትል በሐዘን ከአምስት ወር በላይ ያሳለፈችውን ውጣ ውረድ ተረከችልኝ። በመጨረሻ በብዙ ደጅ ጥናት ዩኒቨርሲቲው ተቀበላት።
እችልች በቃ እንትግባ በቃ ይህ ሁሉ በጣም ጎበዝናል እና በቃ ለሞራል ሁን ትግባ አሉ። ውጤትም ደህና ነበር። ከዛ በቃ ተፈትለሽ ግቢ አሉ። ሪፖርት ምርት ህጌ ፈትለኝ አልኩት። የምን ፈተና ነው? እዚህ ተገጠ ይቅልሻለሁ ብሎ ሲዶ ሰኞ ዘመን ሲመጣ መጀመሪያ ሲቀልስ ያላልሽም ብሎ ነበር።
አሁን ስንት አመትሽ ነው?
አሁን 2 አመት እንደቀዳም ተማራቂ ነኝ።
ምንድነው እሱ የምትማሪው?
ስፔሻሊቲ
በምንድነው? በዲግሪ ነው?
አዎ።
የሚቀጥለው አመት የምትመረቀው ሜሮን አሁን አንድ ነገር ሰርታለች። ሬስቶራንቶች ውስጥ ለአይነ ስውራን መገልገያ የሚሆን የምግብ ማዘዣ ዝርዝር ወይም ሜኑ በብሬል አዘጋጅታለች። ይህንን ለማስተዋወቅ የተለያዩ ሆቴሎች ደጅ ጠንታለች።
እንዴ ሆቴል ኢንተርናሽናል ለምሳራ አንድ ቀጥል ኮድ እንትን ወደ ሆቴሉ ከታየው አይነሱ አንድ ሚንስና እንዴ አለችው ወይተሩ ታኔ ምን ቢን እኔ ለምላጥፍ እንዴ ኦፎ ወደ ብር ለወጥ ለምን ያመረግ ነው ማንም ሰው እንትን ለዚህ አደረግ አላደረገ ባዲ ሰው ደግሞ ሂልተን ሂልተን ይቻለው ኤካፒታል ይቻለው ሃርሞኒ ከም ቢብሮይ ነበር ግን እናቴ ማለት ለለብ ወደ ትግራይ ሄድኩ። መስከረም ልሰራው
እየከፈሉሽ ነው የምትሰሪው አሁን?
አዎ ይዛሉ ማኑዋል ይዤ በጣም ስለነገርኩ በጣም የተደነቁብኝ እንዴ ሰምተው አላውቅም። ግን ሌላ ሰው እንዳይሰራልሽ የሆነ
አሁን በጣም ደስተኛ ነኝ። ደግሞ ሰው ሁሉ ስለሚወደኝ አንዳንዶቹ ለጤንነቴ እንዲረዳኝ ሁሉ ብለው ስፖርት አስጀምረውኛል። ሁሉም ሰው በጣም ይተባበረኛል። በጣም በርትቼ ታግዬ እዚህ ባልደርስ ኖሮ ይህን ሁሉ አላይም ነበር ብላኛለች። በተጨማሪም በዩኒቨርሲቲ ውስጥ የማማከር አገልግሎት ትሰጣለች። ሴት ተማሪዎች ተሰናክለው ከትምህርታቸው እንዳይቀሩ ችግር ሲያጋጥማቸው በጥንካሬዋ ታበረታቸዋለች። ይህንን እንድታደርግ ዩኒቨርሲቲው ሁኔታዎችን አመቻችቶላታል። በአዲስ አበባ ዩኒቨርሲቲ ውስጥ ለሴት ተማሪዎች ድጋፍ የሚያደርጉት የቢጫው እንቅስቃሴ አባላት በበኩላቸው ሜሮን እንድትበረታ እገዛ ያደረጉላት እንደሆነ ገልጻልኛለች።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከንግዱ ማህበረሰብ ጋር ባደረጉት ውይይት ወቅት በተለያዩ ዘርፎችና ፖሊሲዎች ዙሪያ ምክክር አድርገዋል። በሀገሪቱ የሚታዩ የሙስና አሰራሮችን በተመለከተ እንዲሁም የኢንዱስትሪ ዘርፉን ለማበልጸግ የተያዙ ጥረቶች ላይ የተደረገውን ክርክር እንዲተነትኑልን በኢትዮጵያ አዲስ አበባ የንግድ ማህበሮች በከፍተኛ ኃላፊነት ለበርካታ አስርት ዓመታት ያገለገሉትን አቶ ኢየሱስ ወርቁ ዛፉን ጋብዘናቸዋል። ሄኖክ ሰማግዜር ነው ያነጋገራቸው።
ኢንዱስትሪ መር ኢኮኖሚ እናደርጋለን ብለን በሀገራችን ትልቅ ርብርብ በሚደረግበት ጊዜ ብዙ ጊዜ የንግዱ ህብረተሰብ ወይም የግሉ ክፍለ ኢኮኖሚ ተዋናዮች የሚኮነኑበት ምንድን ነው? ወደ ማምረት ስራ ውስጥ አልገባችሁም፣ ቀላሉን አማራጭ ነው ሁል ጊዜ የምትወዱት እና ለምን ማኑፋክቸሪንግ አትገቡም የሚል ትልቅ ወቀሳም ስሞታም ቁጣም አለ። ብዙ ጊዜ የምንሰማው ነው። ኢንዱስትሪያል ፓርክስ መስራት ያዋጣልም፣ ምናልባትም አቋራጭም ነው። በዚህ ቦታ ላይ ሁሉን ነገር አመቻቸን ብናስቀምጥ በዓለም ውስጥ ገበያውን የያዙ አምራቾች ወደ ሀገራችን ሊመጡ ይችላሉ። ከነሱ ጋር ደግሞ ለትልልቆቹ ነጋዴዎች በአካባቢያቸው ትናንሽ ኮምፖነንት ሊያቀርቡ የሚችሉ ወይም ግብአት ማቅረብ የሚችሉ ሊፈጠሩ ይችላሉ። አመቺ ቦታና አመቺ ሁኔታ ባሉበት እንትን ይደረጉ ይበጃል የሚል እሳቤ ኖሮ ነው እንግዲህ በዚህ መልክ እየሄድን ያለ ነው። ኢንዱስትሪያል ፓርክ ተዘጋጅተው በዛ አትራክትድ የሚሆኑት ዴፊኒትሊ አሁን እንደምናየው በአብዛኛው የውጭ ማኒፋክቸረርስ ናቸው። በሀገር ውስጥ ያሉት ማኒፋክቸረር ይህን ያህል እስከዚህ ድረስ ገና አመርቂ የሆነ ፓርቲሲፔሽን አልታየም። መንግስት በተቻለው መጠን እየገፋፋ ነው አገልግሎቶችንም ለማቅረብ። በዛ መልክ ምናልባት አሁን የኃይል አቅርቦት የሌላ ሌላ ሎጂስቲክስ የሚፈለጉ ነገሮችን ለማቅረብ የተሻለ ሊሆን ይችላል። አለበለዚያ አሁን ባለንበት በኢትዮጵያችን ኢንቨስትመንት ፕሮጀክት ማኒፋክቸሪንግ ይሁን ሌላ በያለበት እስካሁን ድረስ ተፈጥረው ያሉት በጣም ኮንትራዲክተሪ ነው። በሀገራችን የኃይል ማመንጨት አቅም በጣም ከፍ ብሏል። ነገር ግን የኃይል ስርጭቱና ሰፕላዩ እጅግ በጣም ከድሮ ከጥንቱ ድሮ ከምናውቀውም የባሰ የሆነ ነው የመጣው። በአሁኑ ጊዜ የኢንዱስትሪያል ፓርክ አፕሮቻችንን በሙሉ ለመኮነንም ሆነ ለማሞገስ ገና አዲስ ነው። ግን እንደ ጅምር በግል አስተያየቴ ካሉት ሌሎች አማራጮች የተሻለ ሳይሆን አይቀርም ብዬ ነው የማስበው።
ሙስናም በተመለከተ በንግዱ ማህበረሰብ የተነሱ ጥያቄዎች አሉ። ጠቅላይ ሚኒስትሩም ይህንኑ አንስተው ውይይት አድርገዋል። የንግዱ ማህበረሰብ ምን አለ? ጠቅላይ ሚኒስትሩ ምን አሉ? እርስዎ እንዴት ይገመግሙታል የነበረውን ውይይት?
ሙስና ቆይቷል። አዲስ ነገር አይደለም። ምናልባት አሁን ከቅርብ ጊዜ ወዲህ ሙስና ልክ ትላንትና እንደተፈጠረ ነገር አድርገን በኃይል ቆርጠን እንደው የተነሳን ይመስላል። አንዳንድ ጊዜ እንግዲህ የሚወራውና የሚታማው አህያውን ቢፈሩ ዳውላውን ነው፣ ትንንሽ ትንንሾቹን እንጂ ትልልቆቹን ገና አልነካም ምናምን የሚል ምልህ ያለበት ስሞታ አለ። ግን ስለ ሙስና እየተወሰደ ያለው በትክክል በበቂ መረጃ ላይ የተመሰረተ እስከሆነ ድረስ እኔ በበኩሌ ጥሩ ነው ብዬ ነው። ምናልባት እንደው ሁሉንም ሙሰኞች ተይዞ በፍርድ ይቀርባሉ፣ አገር ከሙሰኞች ትጸዳለች ባይባልም ሙሰኝነትን ሊቀንስ ይችላል። በማስፈራሪያነትም ምናልባት ትንሽ ሊያስታግስ ይችላል። ነገር ግን ሙስናን የሚፈጥረው አንዱ ራሱ ምንድን ነው? ምናልባት የሚቀርብ አገልግሎት ወይም የሚሰጥ አገልግሎት በሞኖፖሊ ወይንም የሚሰጠው አገልግሎት እጅግ በጣም አነስተኛና ፍላጎት ጋራ በጣም የተራራቀ በሚሆንበት ጊዜ የተሻለ ጥቅም ለማግኘት ምንህ አንዳንድ ጊዜ አሰራራችን ራሱ ማነቆ አይነት ስራ ይሆንና ከዚያ ከማነቆ ለማምለጥ ወይንም አቋራጭ ላጊ ቶሎ እንዲፈጠር ያደርጋል። ስራንና እውቀትን ያገናዘበ የሲቪል ሰርቪስ ተቋም ተከትለን አልሄድንም። ፖለቲካው እጅግ በጣም የሁሉንም ገዢ ሆነ። ታማኝነት ከሁሉም በላይ የሚፈለገው እሴት ሆነና ይህም ደግሞ በግልጽ ሁሉም የሚያየው ነገር ሆነና በስራው ላይ የሚመደቡ ሰዎች ስራው የሚያሸንፉ ናቸው የሚባለው ሳይሆን ታማኝነታቸው የበለጠ ትልቅ እሴታቸው እየሆነ በዚህ አይነት ሁኔታ ላይ የሚመሰረት አስተዳደር የመልካም አስተዳደር እጦትን ያመጣል። ምንም አንድና ሁለት አይኖረውም። የግዴታ ተቀባይን ብቻ አይደለም ሰው መስጠት እንግዲህ መኮንን ያለብን፣ ሰጪውንም መኮንን አለብን። የንግድ ህብረተሰብ በጣም ብዙ የንግድ ህብረተሰብ አለ። በጥቂት ጊዜ ውስጥ እጅግ በጣም በአጭር ጊዜ ውስጥ በብዙ ሚሊዮን ሀብት የሚቆጥሩ ተፈጥረዋል። በጣም በአጭር ጊዜ ውስጥ እንዴት ይሄ ሆነ? ይህንንስ ወደፊትስ እንዴት ነው የምንዋጋው? የንግዱ ህብረተሰብ እስካሁን ድረስ መቼስ እንግዲህ ጉቦ ሰጠው ብሎ ወይም ጉቦ ጠየቀኝ ብሎ ያነሳ ብዙ የለም ማለት ነው። ምክንያቱም እሳቸው እንደሚሉት እስካሁን ድረስ ተጋለጠ የተባለውንም ሙስና ቢሆን ከንግዱ ህብረተሰብ ምንም አይነት አንድም አይነት ጥቆማ አላገኘንም ነው ያሉት። የምልህ በጣም በጠንካራና በኃይለኛ ስሜት ነው ይህንን ነገር ያነሱት። እና ኃላፊነታችን አልተወጣችሁም ነው ያሉን። ያው እንግዲህ ሁላችንም ከዚህ የኩነኔ ጠበል ተረጭቶብናል። እንግዲህ መቼ በእውነትም ደግሞ እውነት ይመስለኛል ህግ ከንግዱ ህብረተሰብ በኩል ስለሙስና ያጋለጠን የብዙ ሰምቼም አላውቅም።
ለነገሩ ለማጋለጥም እኮ ግልጽ የሆነ አሰራር እና የሚተማመኑበት ተቋማት መገንባት አለባቸው። በአንጻሩ
እሱ ችግር አለ። አዎ፣ ማንን አምነህ ለማን ታጋልጣለህ?
በጣም ነው የማመሰግነው አቶ ኢየሱስ ወርቅ ዛፉ። በኢትዮጵያ የንግድና የዘርፍ ማህበራት ለበርካታ 10 ዓመታት ያህል ያገለገሉ የንግድ ሰው ናቸው። ለሰጡን ማብራሪያ አመሰግናለሁ።
እሺ ንጌታ።
ከፈተው እንዴ ማይኩ እና መሰግናለን። ዲጄ ፋሱ ሞቅ ያለች ከቆዩ ዜማዎች ነው የጋበዘን። እስቲ አንዴ ከፍ አድርገን ትንሽን ስማው እንዴ። አለፈን። ወደ መጨረሻው ዘገባ ተሸጋግረናል። ባለፈው ሳምንት ዝግጅታችን ትግስት ዋልተ ንጉሴ የተባለች የዘንድሮ የማንዴላ ዋሽንግተን መርሃ ግብር ተሳታፊን ጋብዘን ነበር። ትግስት የምትታወቀው በኢትዮጵያ በተባባሪነት በምታዘጋጀው እርቅ ማዕድ የተሰኘ የሬዲዮ ፕሮግራምና የስነ ልቦና ችግር ላለባቸው ወጣቶች የማማከር አገልግሎት በመስጠት ነው። ከትዕግስት ጋር ባደረግነው ቆይታ እሷና የሙያ አጋሯ ስለሚሰጡት የስነ ልቦናና የምክር አገልግሎት ነግራናለች። ዛሬ በኢትዮጵያ ያለውን በተለይ የወጣቶች ችግር ምንድን ነው በሚለው ላይ ነው ከጽዮን ጋር የተወያዩት።
የኔ ጥያቄ እንደ አገር እንደ ህዝብ እናንተ ጋር መምጣት ነው ማይችሉ ህዝብ ስንል ሁሉንም ህዝብ ሊሆን ይችላል። እንዳልሹ የአእምሮ መረጋጋት አለመኖር በህዝብም ላይ ነው ያለው። ካየናቸው የዚህን አመት እንኳን የኢትዮጵያን ታሪክ ብናየው በዚህ አመት በጣም ብዙ አጋጣሚዎች አጋጥመዋልና ያ እንደ ማህበረሰብ የአእምሮ አለመረጋጋት ይፈጥራል። ይሄ የአእምሮን አለመረጋጋት እንደ ህዝብ ወደ አይምሮ መረጋጋት የሚያመጣበት አገልግሎት መስጠት ይቻላል ወይ? ማዳረስ ይቻላል ወይ? አለመዳረሱስ የሚያስከትለው ጉዳት ምንድን ነው?
ማዳረስ ይቻላል ብዬ አስባለሁ። የጊዜ ጉዳይ ነው። ምክንያቱም አሁን ለምሳሌ እንደ እርቅ ማዕድ እቅዶች አሉን። እቅዳችን ምንድን ነው? የመጀመሪያው እቅዳችን ምሳሌ ያክል እንትኑን ማዕከሉን ቢሮውን ወደ ሴንተርነት መቀየር፣ ወደ ማዕከልነት መቀየር እና ማስፋፋት፣ በጣም ብዙ ሰዎች አገልግሎት እንዲያገኙ ማድረግ። ይሄ ማለት እንግዲህ ብዙ ሚሊዮን የኢትዮጵያ ሕዝብ አገልግሎት መጥቶ እኛ ቢሮ መውሰድ ይችላል ማለት አይደለም። እንዳልሹ ከአዲስ አበባ ውጭ የሚኖሩ በርካታ ሰዎች አሉ። ስለዚህ ይሄንን ችግር ለመቅረፍ ፓይለት ፕሮጀክቶችን አስበናል። በተለይ ደግሞ የሙከራ ፕሮጀክቶችን ወይንም ስራዎችን አስበናል። የመረጥናቸው ቦታዎች አሉ። ለምሳሌ ትምህርት ቤቶች፣ የእምነት ተቋማቶች፣ ምክንያቱም ማህበሮች አሉ፣ በእምነት ስር ያሉ ማህበሮች አሉ፣ ሰዎች የሚገናኙባቸው ትምህርት ቤቶች አሉ። ትምህርት ቤት በተለይ በጣም ትልቁ የኛ ታርጌታችን ነው ብዬ አስባለሁ። ምክንያቱም ቤተሰብ እናት አባት ልጅን አንድ ሙሉ ቤተሰብ ትምህርት ቤት ውስጥ ነው የምታገኘው። እድሮች አሉ፣ እንደዚህ ተቋማቶች አሉ እና ከእነሱ ጋር ለመስራት አስበናል። እነሱ ጋር መስራታችን ምንድን ነው? እነሱ ብዙ ሰው ማግኘት ይችላሉ። እኛ ቢሮ ሰው የግድ መምጣት የለበትም። በእድር ውስጥ ሰው አገልግሎት ማግኘት ይችላል። ለምሳሌ ፖሊስ ጣቢያዎችን አስበናል። ፖሊስ ጣቢያዎቹ ካየሽ ብዙ ጊዜ ግን የማስማማት ስራ ይሰራሉ፣ እዛ ውስጥ የሚገኙ ሰዎች ማለት ነው። ግጭቶችን፣ ድብድቦች፣ ወይንም ምናልባት የቤተሰብ ግጭቶች ሲመጡ፣ የመሬት የውርስ ግጭት ሲመጣ እዛ የሚያስማሙበት ሁኔታዎች አሉና ትንሽ በዚህ ማህበራዊና ስነ ልቦናዊ ሳይንስ እነዚህ ሰዎች ቢታገሱ አንድ የተሻለ ነገር መስራት ይችላሉ ብለን እናስባለን። ስለዚህ እነዛ ሰዎች ግድ ቢሮ መምጣት የለባቸውም። ከዛ በተጨማሪ ክልሎችን አስበናል። ክልሎችን ግን ስናስብ በፕሮጀክቶች ነው የምናስበው። ክልሎች ውስጥ እንዳልኩሽ ትምህርት ቤቶችን ማዳረስ፣ ልክ በአዲስ አበባ ሁኔታ ማለት ነው፣ ትምህርት ቤቶችን ማዳረስ፣ የእምነት ተቋማቾችን ማዳረስ። በዚህ ሁኔታ ብዙ ሰዎችን መድረስ እንችላለን ብዬ አስባለሁ። ግን ይሄ የአንድ ቀን ስራ አይደለም፣ የብዙ የአስር አመት እቅዳችን ነው። በአስር አመት ውስጥ እስከ ክፍለ ሀገር ድረስ ደርሰን ሰርቪሱ ወይንም አገልግሎቱ ሰዎች በአካባቢያቸው የሚያገኙበት ሁኔታ ለመፍጠር ነው ያሰብነው። የግድ ወደ እኛ ቢሮ መምጣት የለባቸውም ብዬ ነው የማስበው።
የወጣቶች መሰረታዊ የሆነ ችግር ምንድን ነው? አሁን ኢትዮጵያ ውስጥ ከምትሰሯቸው ስራዎችና ከምታጠኗቸው ጥናቶች ከጓደኝነት ከትዳር በተጨማሪ አይምሯቸውን የሚረብሽ የአይምሮ አለመረጋጋት የሚፈጥርባቸው ምንድን ናቸው መሰረታዊ ችግሮች?
ግንኙነት ትልቁ ቦታ ይወስዳል። እኛ ጋር የሚመጡ ብዙ ወጣቶች የግንኙነት የፍቅር ጉዳይ ነው። ሌላው ደግሞ የእምነት ጉዳይ በጣም ይመጣል። ያለመተማመን ግድ በግንኙነት ውስጥ ብቻ አይደለም። ገንዘቤን ሰጥቼው ገንዘቤን ካደኝ፣ ምናልባት እዚህም ሀገር አሜሪካን ሀገር ውስጥ የሚኖሩ ሰዎች እኛ ጋር ቢሮ የሚመጡበት ሁኔታዎች አሉ። ለእህቴ ብር ልኬ ቤት እንድትሰራ ወይ የሆነ ነገር እንድታረግ ብዬ ገንዘቡን ካደችኝ። የእምነት ጉዳዮች በጣም አሁን በጣም በጣም በሰፊ ሁኔታ እየመጡ ነው ያሉት። በሬዲዮ ፕሮግራማችንም በተደጋጋሚ ለማስተማር ጥረት አድርገናልም እያስተማርን ነው ያለ ነው። ከአረብ ሀገርም የሚመጡ ሰዎች ማለት ነው። እንደዚህ ገንዘብ ልኬ ነበረ ቤተሰብ አስቀምጡልኝ ብዬ፣ ግን አሁን የለም። ለወንድሜ ሰጥቼ ነበር፣ ለጓደኛዬ ሰጥቼ ነበር፣ ለባሌ ሰጥቼ ነበር፣ የለም የሚሉ ሁኔታዎች አሉ። አንዳንዴም እንዲያውም በጣም አስደንጋጭ ሁኔታ እኛም ያጋጠመን አለ። ባልና ሚስት እንኳን ሆነው ወደ አረብ ሀገር ሄዳ በምትሰራበት ሁኔታ ባለቤቴ በህይወት የለችም አርፋለች ብሎ እስከ ማስወጣት ድረስ በጋዜጣ እስከ ማሳቦች ድረስ ተደርሶ ንብረትና ቤት የማጠቃለል ሁኔታዎች ሁሉ አጋጥመውናል እኛ ጋር ስራ ላይ ና የእምነት ጥያቄ ትልቁ ቦታ አለው ብዬ አስባለሁኝ።
ለምንድን ነው የበዛው የተበራከተው እንዲህ ያለ ነገር? ምክንያቱም ድሮ ወላጆቻችንም ከኛም በፊት የነበሩት እምነትና ታማኝነት አንደኛው የማህበረሰቡ የስነ ምግባር ትልቅ መገለጫ እንደሆነና እንደውም ኢትዮጵያዊ ልጅ በዚህ የተባረከ ነው እንሰጠው የሚባል ታሪክ ነው ያለውና እንዴት መጣ? እንዴት ተከሰተ?
ልክ ነሽ። እኛ በጣም በጣም ከሚያስጨንቁን ጥያቄዎች ውስጥ አንዱ ይሄ ነው። እንደውም አንዳንዴ እርቅ መዓድ የሚመጡት ሰዎች ከጋብቻ ባልተናነሰን የቤቴን ካርታ ዙራ ጠበቀችኝ፣ ንብረቴን ተጠቅማ ጠበቀችኝ፣ ንብረቴን ወስዶ ጠበቀኝ፣ እንዲህ አይነት ነገሮች እየመጡ ነው። እና ምንድን ነው ብለን እኛም ጠይቀናል። ምንድን ነው የተፈጠረው ነገር? እንደው ዘመኑ ነው ሰዎች ይላሉ፣ ስምንተኛው ሺ ደርሶ ነው ይላሉ። ግን እኛ ምንድን ነው ትልቁ ያገኘ ነው መነሻ ብለን የምናስበው ከኢኮኖሚ ጋር እናገናኘዋለን። በእርግጥ ከኢኮኖሚ ጋር ብቻ ሳይሆን ሰዎች በአጭር ጊዜ መበልጸግ ሜንታሊቲ እያያዝን ነው ብዬ አስባለሁኝ። አስተሳሰብ እያያዝን ነው። በአጭር ጊዜ እቺ በተለይ የመልፋቷ የመድከሟ በላብሽ ለፍተሽ የሆነ ነገር ላይ መድረስ ወይም ረጅም ጊዜ ታግሰሽ ማለፍ የሚባለው አስተሳሰብ ከኛ እየወጣ ነው። ለምን ጠፋ ብለሽ ስታስቢ እኔ ብዙ ጊዜ ተጠያቂ የማደርገው ቤተሰብን ነው። ልጆች ያለን ቤተሰቦች ነን ለመሰለሽ አሁን ላይ በተለይ አሁን ላይ እኔ የሚያሰጋኝም ነገር ስላለ ነው። ልጆችን ስናሳድግ የሚፈልጉትን ነገር በሙሉ እንሰጣለን። በተለይ ደግሞ አዲስ አበባ እንደው ሌሎችን መናገር አልችልም። የሚጠይቁት ነገር ያገኙታል። ምንም ነገር ሳይለፉ ምንም ነገር ሳይደክሙ ሽልማትም በዩ ማበረታቻም በዩ ጥሩ ውጤትም አመጣሽ አልመጣሽ ቫኬሽን ትወጫለሽ። በተለይ ደግሞ ከፍተኛ ገቢ ያላቸው ቤተሰቦች ወደ ውጭ ሀገር ልጆቻቸውን ይዘው ይሄዳሉ። ባህሪ ጥሩ ባህሪ አላሳየሽም አሳየሽም፣ ከምግብ ከመጠጥ ከልብስ ከቤዚክ ነገሮች ከመሰረታዊ ነገሮች ውጪ ይደረግልሻል፣ እላፊ ነገር ይደረግልሻል፣ መጫወቻ ይገዛልሻል። ስለዚህ አይምሮሽ ምንድን ነው እየተማረ የሚያድገው የምፈልገውን ነገር በአጭር ጊዜ ማግኘት እችላለሁኝ፣ የምፈልገውን የጠየቅኩትን ነገር ማግኘት እችላለሁ፣ ጠብቄ ማግኘት አይጠበቅብኝም የሚል ሜንታሊቲ አለ ብዬ አስባለሁኝ። ሌላው እምነት ተቋማት ግን ፕሮግራምም ሰርተናል ሬዲዮ ፕሮግራም ላይ እምነት ተቋማት አስተምህሮቶች አሉ፣ የሃይማኖት አስተምህሮቶች ወይም ስብከቶች አሉ፣ በእስልምናም በክርስትና ማለት ነው።
ሙሉ ውይይቱን ፌስቡክ አት ቪኦኤ አማሪክ ላይ መከታተል ትችላላችሁ። የዛሬው የጋቢና ጉዟችን እንግዲህ ወደ መገባደዱ ተቃርቧል፣ ጫፍ ላይ ደርሰናል።
አዎ ፕሮግራማችን ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳቸው ያመሸ ነው ሄኖክ ሰማእግዜርና
ጽዮን ግርማለን። ዝግጅታችንን ሲያቀናብርልን የቆየው ፋሲል ንጋቱ፣ የጋቢና ዲጄ ፋትሶ አብሮን ነበር። ጉዟቸው የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት። Thank you.